The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አሜሪካን አገር ጋራ የተወሰነ አይነት ወይንም የቤተሰባዊ ወይንም እንደገና ከተቋማት ጋራ ጥብቅ የሆነ ግንኙነት ባለው ሁኔታ ከነኚህ ከስድስት አገሮች ውስጥ የሚወጡ ሰዎች ወይንም አስቀድሞ ቪዛ ካላቸው ወይንም የሚመጡበት ምክንያት ካላቸው እነኚህ ሰዎች አሁንም እንዲመጡ ነገሩ ክፍት እንዲሆን እናዛለን። ነገር ግን ከአሜሪካን አገር ጋራ ምንም አይነት ግንኙነት የሌላቸው በእነኚህ ሰዎች ላይ እገዳው እንዲጸና ኖርስናለን።
የሚ ጌታቸው ይባላሉ። በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የህግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ጉዳዩ በፕሬዝዳንት ትራምፕ የጉዞ እገዳ ትዕዛዝ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባለፈው ሳምንት የሰጠውን ውሳኔ ይዘትና አንድምታ ይመረምራል። ዜናውን ተከትሎ ይቀርባል። እንደምን አመሻችኋል የተከበራችሁ አድማጮቻችን። የዛሬ ቅዳሜ ሐምሌ 1 ቀን 2009 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። ልዩ ዝግጅቱን ተከትሎ የሙዚቃ ቃና አዘጋጅ ደሳለኝ መኮንን ይረከብና እስከ ማጠቃለያ ዜናዎቹ ድረስ ሲያዝናናን ያመሻል። ሰለሞን ኩሌ ያስተናግዳለሁ። ንጉሡ ታምሬ ፕሮግራሙን ይመራል። መልካም ምሽት።
እናስተለኝ ደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዓለም ባለ ትላልቅ መጣኔ ሀብት ሀገሮች ቡድን G20 የመሪዎች ጉባኤ በዛሬው ዕለት ተጠናቋል። በጉባኤው ወቅትና ቀጥሎም የተካሄደው ቁጣን የተቀላቀለ የተቃውሞ ሰልፍና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዋናውን ትኩረት ስበው ቆይተዋል። ሚስተር ትራምፕ ካስመዘገቧቸው ስኬቶች መካከል በቆይታቸው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የሞቀ ውይይት ማካሄዳቸው ተጠቅሷል። ሶሪያ ውስጥ ከፊል የተኩስ አቁም እንዲታወጅ መዋዋላቸውም በዚህ ውስጥ ተዘርዝሯል። ከብሪታንያ ጋር በፍጥነት የንግድ ውሎች ላይ እንደርሳለን ሲሉም ትራምፕ ቃል ገብተዋል። ይሁን እንጂ በጉባኤው ማብቂያ የወጣው መግለጫ የዩናይትድ ስቴትስ መሪ ከአንዳንዶቹ የጂ20 መሪዎች ጋር ያላቸውን ልዩነት ፍንትው አድርጎ አሳይቷል። ፕሬዝዳንቱ በጉባኤው መጨረሻ ቀን ካናገሯቸው መሪዎች መካከል የብሪታንያ፣ የኢንዶኔዥያ፣ የሲንጋፖር፣ የጃፓንና የቻይና መሪዎች ይገኙባቸዋል። የጀርመን ቻንስለር አንገላ መርክል ባስተናገዱት የሴት የንግድ ፈጣሪዎች ጉባኤ ላይ ፕሬዝደንቱ ምናልባት ከጂ20 መሪዎች መካከል ግንባር ቀደመዋ ነቃፊያቸው ለሆኑት መርክል የእርቅ መንፈስ የተላበሰ አስተያየት ሰጥተዋል። በጉባኤው ወቅት ጉባኤውን የተቃውሞ ሰልፎች የወረሱት ቢሆንም ጀርመን ጉባኤውን በጥሩ ሁኔታ በማስተናገዷ ትራምፕ አመስግነዋል። ዛሬም ሃምበርግ ውስጥ ተቃዋሚ ሰልፈኞች መኪኖችን አቃጥለዋል። የንግድ ቤቶች ተዘርፈዋል። የከተማዋ ፖሊሶች ንጋት ላይ 13 ሰዎችን ማሰራቸው ተሰምቷል። ማምሻውንም ግዙፍ ሰልፍ እንደሚካሄድ ዘገባዎች ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በኔቶ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩትን ከርት ቮልከርንን የዩክሬን ድርድር የአሜሪካ ልዩ ተወካይ አድርገው ሾመዋቸዋል። ቲለርሰን ነገ በዩክሬን ዋና ከተማ ኪየቭ ጉብኝት ያደርጋሉ። ሀገራቸው በምስራቅ ዩክሬን ያለውን ግጭት ለማስቆምና ያቺ ሀገር እያካሄደች ባለው የለውጥ እንቅስቃሴ ዩናይትድ ስቴትስ መርዳት ስለምትችልበት መንገድ ዩክሬኑ ፕሬዚደንት ፔትሮ ፖሮቼንኮ ጋር ይወያያሉ ተብሏል። የዩናይትድ ስቴትስ ቦምብ ጣይ አውሮፕላኖች ከደቡብ ኮሪያ ኃይሎች ጋር ሆነው ሰሜን ኮሪያ ድንበር አካባቢ ያልተለመደ የተኩስ ልምምድ ማካሄዳቸው ተገልጧል። የደቡብ ኮሪያ የጦር ኃይል እንዳስታወቀው የተኩስ ልምምዱ ዓላማ ሰሜን ኮሪያ በተከታታይ ላደረገችው የተወንጫፊ ሚሳይል ተኩስ ጠንካራ ምላሽ ለመስጠት ነው። በመጨረሻም የኢራቅ የጸጥታ ኃይሎች ሞሱል ላይ በሰዓታት ውስጥ ድል እንቀዳጃለን ብለው እንደሚጠብቁ አስታውቀዋል። የኢራቅ ኃይሎች ሞሱልን ለመያዝ የህብረቱን የአየር ጥቃት እና የምድር ጦር ድጋፍ ይዘው መዋጋታቸውን እንደቀጠሉ ናቸው። ጥንታዊቱ ከተማ ሞሱል በአብዛኛው ለወራት በዘለቀው ውጊያ ወድማለች። የ850 ዓመት ዕድሜ ያለው ታላቁ አልኑሪ መስጊድና 45 ሜትር ዝማኔ ያለው ሰገነት በቅርቡ በጂሃዳውያን እንደወደመም ይዘነጋ አይደለም። የተባበሩት መንግስታት ድርጅት የሞሱልን መሰረታዊ ልማት እንደገና ለመገንባት ከ1 ቢሊዮን ዶላር በላይ ይጠይቃል ብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች አሁን የባለሙያ ትንታኔ በዩናይትድ ስቴትስ ነክ ወቅታዊ ርዕስ ዙሪያ። ተከልሶ በተሰናዳው የጉዞ እገዳ ፕሬዝደንታዊ ማዘዣ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠው ውሳኔ። አሁን ተከታዩ ልዩ የትንታኔ ውይይት ነው። ከስድስት የሚበዙት የእስልምና እምነት ተከታዮች በሆኑባቸው አገሮች በሚመጡ ተጓዦች ላይ የጉዞ እገዳ በሚጥለውና ተከልሶ በተሰናዳው ፕሬዝደንታዊ ማዘዣ ላይ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሰጠውን ውሳኔ ይዘትና እንደምታ ይመረምራል። የፕሬዝደንቱ ማዘዣ ቀደም ሲል የተለያዩ የዩናይትድ ስቴትስ ግዛቶችና የፌዴራል ፍርድ ቤቶች ተፈጻሚነቱን ማገዳቸው ይታወሳል። ውይይቱን ያሰናዳው አሉላ ከበደ የሕግ ባለሙያ ጋብዟል። የሚጌታቸው ይባላሉ። በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ ሕግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። ወደ ውይይቱ።
የሚጌታቸው የሕግ ባለሙያ ይልቁንም ደግሞ በዩናይትድ ስቴትስ የኢሚግሬሽን ጉዳዮች ረጅም አመታት አገልግሎት የሰጡና አሁንም በቅርበት በለት ተለት የሚከታተሉ ባለሙያ ነዎት። በድጋሚ ወደ ፕሮግራማችን ብቅ ስላለው አመሰግናለሁ።
በስያሌ
ፕሬዚዳንት ዶናልድ ትራምፕ የእስልምና እምነት ተከታዮች ከሚበዙባቸው ስድስት ሀገሮች የሚመጡ ወይም የሚጓዙ ወይም ከነኚህ ሀገሮች ጋር ግንኙነት ያላቸውን ግለሰቦች ጉዞ የሚያገድ ትዕዛዝ ሜሪላንድና በሃዋይ ግዛቶች ተግባራዊ እንዳይሆን ካገዱት በኋላ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ባለፈው ሰኞ ብይን አሳልፏል። በአንድ በኩል ፕሬዚዳንቱ የፈለጉትን ሰጥቷቸዋል፣ በሌላ በኩል ደግሞ ነፍጓቸዋል የሚል ነውና እስኪ አጠቃላይ መንፈሱን ከመረዳት እንጀምር።
በጣም ጥሩ አድርገህ ነው የገለጽከው። የመጀመሪያውንም የአፈጻጸም ትዕዛዝ በጃንዋሪዎቹ አካባቢ ላይ ፕሬዝዳንቱ አውጥተው ነበር። ከዛ እንደገና በዛ ላይ ያው የተነሳውን ነገር ሁላችንም በየአውሮፕላን ጣቢያዎች ውስጥ የነበረውን የተመሰቃቀለ ሁኔታ ለአፈጻጸም እንዴት ችግር እንደነበር የተለያዩ ሰዎች ብዙ ችግር እንደደረሰባቸው ለመግባት ማን መግባት እንዳለበት ማን መግባት እንደሌለበት እንኳን እስከሚያዳግት ድረስ የተፈጠረውን ነገር ሁላችንም ቀምሰናል። ከዛ በኋላ እንደገና አሻሽለው ያቀረቡትንም ቅድም አንተ እንደተናገርከው በሜሪላንድና በሃዋይ የሚገኙት ይግባኝ ሰሚ ፍርድ ቤቶች የተለያየ አይነት እገዳ በማድረግ ጉዳዩን ተግባራዊ እንዳይሆን አድርገው ነበር። ከዛ መካከል በይግባኝ ላይ ወደ 9 ሰርክት የመጣው አንደኛው ፈርጅ ያዘው ራሱ የተወሰነውን ከልክሎ የተወሰነውን ደግሞ ለምሳሌ አንዳንድ ሰዎች ወደዚህ ሀገር እንዲገቡ በጥብቅ አይነት ጥያቄዎችንም ቢሆን ማጣራት ማንነታቸውንም የማጣራት ሂደቱ እንዲቀጥል በማለት ራሱ የናይን ሰርክት የይግባኝ ሰሚ ፍርድ ቤት ያስተላለፈው ነገር ነበር። ለማንኛውም ከሃዋይም የተነሳውን ከሜሪላንድም የተነሳውን ማለትም በናይን ሰርክትም በፎር ሰርክትም ያለውን ነገር አንድ ላይ ተቀለለና ጠቅላዩ ፍርድ ቤት ይሄንን ጉዳይ እናደምጣዋለን፣ በዚህ ጉዳይ ላይ ውሳኔ እንወስናለን፣ በሚቀጥለው ጥቅምት ወር ላይ በሚችሉት ከተለያየ አቅጣጫ እናየዋለን ብሎ ያንን ጉዳይ ተቀበለው። ነገር ግን ይህንን እስከምናየውና በአጠቃላይ እስከምንወስን ድረስ በከፊል ማለትም ማንም ሰው አይግባ የሚለውን ነገር ማለትም የዶናልድ ትራምፕ አስተዳደር የሚፈልገውን ይህንን ውድቅ እናደርገዋለን። ከአሜሪካን አገር ጋራ የተወሰነ አይነት ወይንም የቤተሰባዊ ወይንም እንደገና ከተቋማት ጋራ ጥብቅ የሆነ ግንኙነት ባለው ሁኔታ ከነኚህ ከስድስት አገሮች ውስጥ የሚመጡ ሰዎች ወይንም አስቀድሞ ቪዛ ካላቸው ወይንም የሚመጡበት ምክንያት ካላቸው እነኚህ ሰዎች አሁንም እንዲመጡ ነገሩ ክፍት እንዲሆን እናዛለን። ነገር ግን ከአሜሪካን አገር ጋራ ምንም አይነት ግንኙነት የሌላቸው የቤተሰብም ሆነ የተቋምም ሆነ ዝም ብለው ወይንም ለቱሪዝም ወይንም በተለያየ አይነት ነው እዚህ ሀገር ለመምጣት የሚፈልጉ ከነኚህ ስድስት አገሮች የሆኑ ሰዎች ግን እነኚህ ሰዎች እንዲታገዱ ይሄ በእነኚህ ሰዎች ላይ እገዳው እንዲጸና እንወስናለን። ይሄም እገዳ የሚጸናው ለ90 ቀን ነው። ያው የዶናልድ ትራምፕ ማስተዳደር የጠየቁት ለ90 ቀን ነው እንደገና ደግሞ ለ120 ቀናትም ደግሞ የስደተኞች ወይንም ሬፊጂ የተባሉት በዛ ውስጥ የሚመደቡት ሰዎች እነኚህ ሰዎች ከዚህ ከሰኔ 26 2017 ዓመት በኋላ አዳዲስ የሆኑ ከአሜሪካን ሀገር ጋር ግንኙነት የሌላቸው ከሆነ መግባት አይችሉም። ከአሜሪካን ሀገር ግንኙነት ግን ያላቸው ከሆነ እነኚህ ሰዎች አይመለከቱም የሚል ይሄኛውን በኩል ትንሽ እሺ ድል አድርጊያለሁ የሚል በአብዛኛው ደግሞ እነሊ የሚያስችል አይነት ብይን አቀርባለሁ። ይሄም እንግዲህ የሚሆነው እስከ ጥቅምት ወር ድረስ ነው።
መልካም እንግዲህ እንደገለጹት በሁለት ገጾች በሁለት ምዕራፎች የሚታይ ብይን ነው ጠቅላይ ፍርድ ቤቱ ያሳለፈው። አንዳንድ ነጥቦችን ፈታፈታ አድርገን ከመመልከታችን በፊት ጠቅላይ ፍርድ ቤቱ ከአሜሪካ ጋር ግንኙነት ያላቸው የተሳሰረ ያላቸውን እስኪ እንመልከት። በተለይ በስደተኞች ጉዳይ ስናነሳ በተለያዩ ምክንያት ከሀገራቸው ለመፍለስ የተገደዱ ሰዎች ናቸውና ምን አይነት ግንኙነት እንዲኖራቸው ነው የሚጠበቀው? እኚህ 120 ቀናት እገዳ እንዳይጣልባቸው ወይንም ደግሞ ጉዟቸው እንዳይስተጓጎል ምን አይነት ግንኙነት ነው አለን ብለው መፍጠር ያለባቸው?
ጥሩ ጥያቄ ነው። እንግዲህ አንደኛ ምናወራቸው እነማን ናቸው? ይሄ ማንን ይመለከታል የሚለውን አስቀድመን እንይ። ይሄ እገዳ የሚመለከተው ከኢራን፣ ከሊቢያ፣ ከሶማሊያ፣ ከሱዳን፣ ከሶሪያና ከየመን ከነኚህ ሀገሮች የሚመጡ ሰዎችን ነው። ሁለተኛ ነገር በአብዛኛው እንግዲህ ለዚህ ላለፉት 20 አመታት ውስጥ እንዳየሁት ሰዎች ወደ አሜሪካን ሀገር በስደተኛ ደረጃ ሲመጡ affidavit of relationship ወይንም ለምሳሌ አሜሪካን ከማን ጋራ ተዛመዳለ ማን ከማን ይዛመዳል ወይንም ዘመድ ማን አለ የሚል የሚሞላ ቅጽ አለ። እንደገና ይሄ እንደዚህ አይነት ቅጽ ብቻ ደግሞ ሳይሆን ስደተኞችን ወደ አሜሪካን ሀገር አምጥተው እንደገና የሚያስተማራቸው የሚያሰፍሯቸው ድርጅቶች አሉ። እነኚህ ድርጅቶች ጋራና ከነኚህ ግለሰቦች ጋራ ማንኛውንም አይነት ግንኙነት ያለው ከሆነ ይሄ ህግ አይመለከተውም ይላል። እንግዲህ ይሄንን ስል አፈጻጸም ላይ ነው በአብዛኛው ነገሮች ችግርም የሚመጣው ወይንም እንትን የሚመጣው። አሁን ፍርድ ቤቱ ጠቅላይ ፍርድ ቤቱ እንደምሳሌ አድርጎ የጠቀሰው ሃዋይ ላይ የከሰሱት ሰው ወይንም በሃዋይ ላይ ተጠቀሱት ሃዋይ ላይ ተመሰረተ ጉዳይ ላይ ከሳሽ ሆነው የቀረቡት ሰው ይሄ እገዳ የባለቤቴን እናት ይመለከታል፣ የባለቤቴ እናት እዚህ መጥተው እንዳይጠይቁኝ ይሆናል ብለው በከሰሱት መሰረት ነው። እና ጠቅላይ ፍርድ ቤቱም እንዲህ አይነቱን የቤተሰብ ግንኙነት ያለው ሰው በግልጽ ከአሜሪካን ሀገር ጋራ ግንኙነት ስላለው እነኚህን አንመለከትም ብሎ እንደምሳሌ አድርጎ እንደውም ይሄንን ጉዳይ ጠቅሶታል።
መልካም እንግዲህ ቤተሰብ ዝምድና የሚመጡበት የሚያርፉበት ሰው ያላቸው ሰዎች ሌሎች መመዘኛዎችን ካሟሉ በስደት የሚመጡበት ሁኔታ ቀድሞውኑ ተቀባይነት ካገኘ ይሄ እገዳ አይከለክላቸውም እና ተቀባይነት ይኖረዋል፣ መምጣት መጓዝ ይችላሉ ማለት ነው።
ይሄንን ይመስላል እኛ እንደምናነበው። እንዲህ አይነትም ጉዳይ ቢፈጠር በተለያየ አይነት ሁኔታ የምንከራከረው ህጉ ይሄንን ይላል ብለን ነው።
ሌላው አነጋጋሪ ጉዳይ ይህ ህግ የወጣበት መንፈስ ቀደም ብለው እንደገለጹት በወጣበት ሰዓት ብዙ ትርምስና መቃወስን የፈጠረ በአውሮፕላን ጣቢያዎች ውስጥ በዩናይት ስቴትስ ታሪክ የማይታወቅ ያልተለመደ ሁኔታ ይከሰተ ነበርና ለዚያ ምክንያት ከሆነው አንዱ በትምህርት ላይ የሚገኙ እዚህ ሀገር በህጋዊ ፈቃድ መኖር የሚችሉ ሰዎች የኢሚግሬሽን ህጉ በሚፈቅደው ደንብ ፈቃድ አውጥተው ቪዛ ጠይቀው ወጥተው መግባት እንኳን የሚያስቸግራቸው ሆነው ነበር። በተለይ ከነኚህ እገዳው ከሚመለከታቸው ስድስት የእስልምና ተከታዮች የሚበዙባቸው ሀገሮች ተወላጅ የሆኑ ወይም ግንኙነት ያላቸው። ይሄ አዲሱ የጠቅላይ ፍርድ ቤቱ አስተያየት ግን ያን ነጻ የሚያደርግ ይመስላል። እሱ ትንሽ ቢያብራሩ።
ልክ ነው። በአንድ በኩል ፕሬዚዳንቱ ይህንን አሁን ለምሳሌ በአፈጻጸም ትእዛዝ ደረጃ አንድ ፕሬዚዳንት ምን የሚል ስልጣን አለው? ማንኛውንም ሰዎች ወይንም የተወሰኑ ቡድን ሰዎችን ቢሆን ለአሜሪካ ጉዳት ሊያመጡ ይችላሉ ብለው ካመኑበት ያንን የማገድ ስልጣን አላቸው የሚል መብት አላቸው። በሌላ በኩል ግን አንድ ፕሬዚዳንትም ሆነ ማንኛውም ሰው በህገ መንግስቱ ሃይማኖትን የተለያየ አይነት አንዱን ካንዱ የማድላት አይነት ላይ የተመሰረተ ህግ ቢያረቁ ያ አይነቱ ህግ ውድቅ መሆን አለበት ይላል ህገ መንግስቱ። እንግዲህ በእነኚህ ሁለቱ መካከል ያለ ቴንሽን አለ ማለት ነው። በእነኚህ ሁለቱ መካከል አሁን ይሄ ከመሆኑ የተነሳ ምንድነው አፈጻጸም ላይ ሲመጣ እኚህ ፕሬዚዳንት ለስልጣን በሚወዳደሩበት ጊዜም ከዛም ስልጣን ላይ ከወጡም በኋላ በሃይማኖት ላይ የተመሰረተ የተናገሯቸው ነገሮች ስላሉ ያንን ላይ የተመሰረተ ነው ይሄ ህግ። አሁን ይሄ ደግሞ በአፈጻጸም ደረጃ ሲመጣ አፈጻጸሙም ደግሞ በእንደዚህነኝ አይነት ሰዎች ላይ የተለየ ትኩረትን ያመጣል፣ የተለየ ድንጋጤና ፍራትን ያመጣል። ምንም እንኳን ህጋዊ መብት ቢኖራቸው፣ ህጋዊ ፍቃድ ቢኖራቸው፣ ህጋዊ ቪዛ ቢኖራቸው በእነኚህ አይነት ሰዎች ላይ ተጽዕኖን ያመጣል ተብሎ ይፈራል። አሁንም ቢሆን ይሄ ነገር አዲስ አይደለም። አሁን ነገሮች ስለወጡ ነው እንጂ ብዙዎቻችን የምናቀው እውነታ አለ። በተለምዶ የእስልምና ስም ያላቸው ሰዎች ጉዳያቸው administrative processing በማለት ለሌሎቹ የሚፈጀውን ያክል ጊዜ ለነሱ አይፈጅም። ምርመራቸውም ትንሽ ጫን ያለ ነው። ቢአይ ቼክም ቢሆን ትንሽ የቆየ ጊዜ ይመጣል። በተለያየ አይነት ሁኔታ እንደውም ይመስለኛል ከአንድ አምስት አመት ስድስት አመት በፊት ለዜግነት እያመለከቱ ጉዳያቸው በጣም ረጅም ጊዜ እየቆየባቸው ፌደራል ኮርት ድረስ እየሄድን እየተከራከርን በሌላ የሚደረግ በእነሱ ላይ ሊደረግ አይገባም እያልን ለብዙዎች ዜግነትን አስገኝተናል። ስለዚህ ይሄ አዲስ ነገር አይደለም። ነገር ግን አሁን በይፋ በፕሬዚዳንት ደረጃ የተባለ እንደገና በዚህ አፈጻጸም ህግ ላይ ደግሞ ሊተገበር ያለ ነገር ስለሆነ ነው።
ይሄ እንግዲህ አሁን ፍርድ ቤቱ አስተያየት የሰጠበት ግራና ቀኝ ተከራካሪዎችን አድምጦ በአንድ በኩል የመንግስቱን ስራ አስፈጻሚ የፕሬዝዳንት ዶናልድ ትራምፕን አስተዳደር ህግ ጠበቆች ቃል፣ በሌላ በኩል ደግሞ እነኚህን ባለ ጉዳዮች ወክለው የሚቀርቡ ወይም ደግሞ የግዛቶቹን የህግ ጠበቆች ቃል ግራና ቀኝ ሰምቶ ቁርጥ ያለ ያለቀ ውሳኔ ወይም ፍርድ ያልሰጠበት ዳልተሰጠምና ምን ይጠበቃል? ከወዲሁ ለማሰብ የሚቻል ነገር አለ? ጥቅምት መጥቶ ይሄ ጉዳይ ፍርድ ቤቱ በዝርዝር ከተመለከተ በኋላ ሊሆኑ የሚችሉ ነገሮችን ከፍርድ በመለስ ማየት ይቻል ይሆን? ይሄም ሊሆን ይችላል፣ ይሄም ሊሆን ይችላል የሚል አስተያየት መስጠት የሚቻል ከሆነ።
አዎ እንግዲህ የጠበቆች ትንቢት ምንድነው ያልከኝ ነው?
ልክ ነው።
እንግዲህ ጠቅላይ ፍርድ ቤቱ አሁን 9 ሙሉ ቋሚ የሆኑ ዳኞች አሉ። ከ9ዎቹ ዳኞች መካከል አብላጫው ምናልባት ኮንሰርቫቲቭ የሚባለው በእንደዛ የተመረጠ ነው።
ወጋጥባቂዎቹ ፕሬዝዳንቱን የሪፐብሊካን ፓርቲ የሚደግፉ
ትክክል። እና በተለይ በቅርቡ የጀስቲስ ኒል ጎርሰች መመረጥ የመጨረሻው ቦታ እንዲወስዱ አድርጓቸዋል። ይሄ ማለት ምንድነው? እንዴት አድርጎ ፍርድ ቤቱ ይሄንን ያየዋል? እንግዲህ በአንድ በኩል ብዙዎች የህግ ባለሙያዎች እንደዚህ እርስ በርሳችን ስንነጋገር ህገ መንግስቱ ለፕሬዝዳንቱ ሰፋ ያለ ስልጣን ይሰጣዋል። ማንንም ሰው ቢሆን ወይንም በግለሰብ ደረጃ ቢሆን ወይንም በግሩፕ ደረጃ ቢሆን ለሀገሪቷ ጎጂ ነው ብሎ እስካመነበት ድረስ ሊያደርግ ይችላል ነው የሚለው። ትንሽ እንግዲህ አከራከሪ የሚሆነው እንዳለ ህጉ ነው መታየት ያለበት ወይንስ ከህጉ በስተኋላ መንፈሱ መታየት አለበት? መንፈሱ ደግሞ ያው እንዳልኩት ፕሬዝዳንቱ በተለያየ አይነት ሁኔታ የተናገሩት ነገር ማለት ነው። ብዙዎቻችን የሚመስለን ምናልባት ፍርድ ቤቱ ለፕሬዝዳንቱ አሁን ልክ እንዳደረገው አይነት ውሳኔ የሚወስን ይመስለናል። ማለት ፕሬዝዳንቱ መብቱ የተጠበቀ ነው ለመከልከል ብሎ የሚወስንላቸው ይመስለኛል። ግን ዝም ብሎ የሚወስኑ ደግሞ አይወስኝም። ከአሜሪካን ሀገር ጋራ አሁን እነሱ እንዳሉት ቦናፋይድ ወይንም ትክክለኛ የሆነ ግንኙነት ያላቸው በተቋማት ደረጃ ቢሆን ወይንም በቤተሰብ ግንኙነት ደረጃ ቢሆን እነኚህን አይነት ሰዎች ግን መከልከል አይችሉም በእንዲህ አይነት ሁኔታ የሚል አይነት ፍርድ ላይ ይመጣሉ ብለን እንጠብቃለን። ይሄ ብቻ ሳይሆን አንደኛው ለኛ መልካም ነው ብለን የምናስበው እነኚህ 90 ቀናት የጠየቋቸው ወይንም 120 ቀናት የጠየቋቸው ይፈጸማሉ ብለን እናስባለን። እነኚህ እንግዲህ 90 ቀናት እና 120 ቀናት የተጠየቁት በየሀገሩ ስደተኞች ማንነታቸውን ወይንም እዚህ ሀገር ሊመጡ ያሉ ሰዎች ማንነታቸው እንዲረጋገጥ እንደገና ከሀገሮቻቸው መንግስት ጋራ አብሮ በመተባበርና በመስራት ምናልባት ወንጀለኛ ይሆኑ እንደሆነ ሽብርተኛ ይሆኑ እንደሆነ ወይንም በአሜሪካ ላይ ጉዳት ሊያመጣ የሚችል አይነት ሰው መሆን አለመሆናቸው ተጣርቶ ይሄ በቪዛ አሰጣጥ ሂደት ውስጥ እንዲተገበር ብለው ነው የጠየቁትና ይሄ ከሆነ በኋላ ይሄም ራሱ ነገሮች እየቀለሉ ይመጣሉ ብለን እናስባለን።
በዚህ ሰዓት ፕሮግራማችን ለሚሰሙ አድማጮቻችን የሚሆን ወይም አድማጮቻችን ሊያቀርቡት የሚችሉት ጥያቄ እናንሳ። ከነኚህ ከተገለጹ የእስልምና እምነት ተከታዮች ከሚበዙባቸው 6 አገሮች ለአገሪቱም አደገኛ ይሆናሉ በሚል ፕሬዝዳንቱ ያነሱትን ማስፈጻሚ ትዛዝ መነሻ አድርጎ ያነጋገረ ያለው ጉዳይ ውጪ እንደ ኢትዮጵያ ካሉ አገሮች በስደትም ይሁን በሌላ ሁኔታ ወደዚህ ሀገር የሚመጡ ወይም በአሁን ሰዓት እዚህ ያሉ የህጋዊ ህልውናቸው ጉዳይ ጥያቄዎች የገቡትንም ሊጨምር ይችላል። ማንን የሚያሳስብ ጉዳይ ተፈጥሮ ይሆን? ከዚህ ቀደም ከተነጋገርንባቸው ሁኔታዎች የተለወጡ ነገሮች አሉ ወይ? በስደት የሚገኙ ኢትዮጵያውያንና ቤተሰቦቻቸውን የሚያሳስቡ ጉዳዮች የትኞቹ ናቸው?
ጥሩ ጥያቄ ነው። አንድ አድማጮች መረዳት ያለባቸው ነገር ይሄ ምናልባት ዜና ላይ ይውጣ እንጂ ለብዙዎቻችን የኢሚግሬሽን ጠበቆች ስንጠባበቀው የነበሩ 2 ውሳኔዎች ነበሩ። አንደኛው Jennings versus Rodriguez የሚል ጉዳይ አለ። እንደገና ደግሞ DiMaia versus Sessions የሚባሉ 2 ጉዳዮች ጠቅላይ ፍርድ ቤቱ ይበይንባቸዋል ብለን የምናስባቸው ነበሩ። እነኚህ 2 ጉዳዮች አሁን ከዚህ ከተነጋገርነው ከትራቭል ባኑ ጋር በተያያዘ ከመጣው ነገር የበለጠ ብዙዎች ኢትዮጵያውያንን ወይንም ኤርትራውያንን የኛን ሀገር ሰዎች ይመለከታል ብለን የምናስባቸው በጣም ቁልፍ የሆኑ ውሳኔዎች ነበሩ። እነኚህ 2 ውሳኔዎች ፍርድ ቤቱ መወሰን ስላልቻለ ወደሚቀጥለው ጥቅምት ላይ ወደሚቀርበው ሴሽን ሊያስተላልፈው ይችላል። ይሄ ደግሞ የሆነበት ምክንያት እኛ እንደገባን ከሆነ 4-4 ሆኖ ውሳኔ ላይ መድረስ ስላልቻሉ ነው። 4-4 ሆኖ ውሳኔ ላይ መድረስ አልቻሉም ማለት አሁን አዲሱ ጃስቲስ ጎርሰች የተሾሙት 5ኛ ይሆናሉ። 5ኛ እሳቸው ሲሆኑ እሳቸው ደግሞ ብዙ ጊዜ ኮንሰርቫቲቭ ከሆነ ወገን ጋር ስለሆነ የሚወግኑት ለዚህ ጉዳይ ምናልባት አደገኛ ውሳኔ ያመጣሉ ተብሎ ይገመታል። ለኚህ 2 ውሳኔዎች ምንድናቸው እንዲሁ በ30 ሴኮንድ ለመናገር ያክል፣ አንደኛው Jennings versus Rodriguez የሚለው አንድ ሰው አሜሪካን ሀገር የታሰረ ከሆነ የዋስትና መብት ሊኖረው ይገባል የሚል ነው። እና ከ9th circuit የመጣ ህግ ነው። ምን ይላል? አንድ ሰው ከ6 ወር በኋላ የታሰረ ከሆነ በኢሚግሬሽን ደረጃ ምናልባት ተለያየ አይነት ወንጀል ፈጽሞ ወደ አገሩ ዲፖርት ሊደረግ ተፈልጎ ላይደረግ ችሎ ይሆናል ወይንም በተለያየ አይነት ሁኔታ የታሰረ ሰው ሊሆን ይችላል። እንደዚህ አይነት ሰው 6 ወር በላይ ከታሰረ የዋስትና መብቱ ሊከበር ይገባዋል ብሎ 9th circuit ወስኖ ይሄ ጉዳይ አሁን በይግባኝ ላይ ተይዟል። ሁለተኛው ደግሞ DiMaia የሚባለው የክራይም ኦፍ ቫዮለንስ በሚል ዙሪያ አንድ ሰው ሲወነጀል በእርግጠኛ የተወሰነ ነገር መሆን አለበት እንጂ በጥቅሉ ክራይም ኦፍ ቫዮለንስ ብሎ በዛ ሊወሰንበትና በዛ ዲፖርት ሊሆን አይገባም የሚል ክርክር ነው። እነኚህ በጣም ወሳኞች ናቸው። በሶስተኛ ደረጃ በአጠቃላይ ደግሞ እንግዲህ ይሄንን 2 ውሳኔና እንደገና ደግሞ አሁን ይሄኛውን ያልከውን ዛሬ የተነጋገርንበትን ነገር አንድ ላይ ስናየው አንደኛ ቪዛ ያላችሁ ሰዎች በውጭ ያላችሁ ሰዎች ቶሎ ወደ አሜሪካን ሀገር እንድትመጡ ከዚህ ሁለተኛው ከጥቅምት በፊት እናሳስባለን። ሁለተኛ የቤተሰብ ግንኙነት ተብሎ የተባለው ነገር አሁን ለኢሚግሬሽን ጉዳይ ተብሎ የተፈጠረ ሳይሆን ነገር ግን በማስረጃነት ሊረጋገጥ መቻል ያለበት ስለሆነ እንዲህ አይነቶቹ ነገሮች በወረቀትም ደረጃ ሆነ በጽሁፍም ደረጃ ቢሆን ማዘጋጀትና መጠንቀቅ ያስፈልጋል። ሶስተኛ እንዳልኩት ይሄ የሚመለከተው ከነኚህ 6 አገሮች የመጡ ሰዎችን ብቻ ነው። ስለዚህ በአጠቃላይ ይሄን ከኢትዮጵያ ከኤርትራ ከመሳሰለ የመጡ ሰዎች የሚመለከት እንዳልሆነ መገንዘብ ያስፈልጋል።
መልካም። የሚጌታቸው በሳን ሆዜ ካሊፎርኒያ የህግ ጠበቃ እንዲሁም ለረጅም አመታት በኢሚግሬሽን ነክ የህግ ጉዳዮች በማገልገል የሚታወቁ ስደተኞችንና የኢሚግሬሽን ጉዳይን በተመለከተ ያነጋገሩ ያወዛገቡ ባሉ ጉዳዮች ላይ የዘወትር ትብብሮን እንደምናገኝ ተስፋ አድርጋለሁ። አሁን ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ።
የምታደምጡት ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን ይቀጥላል። ተከታዩ የሙዚቃ ቃና ነው። አድማጮች፣ እንደ አጋጣሚ የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን በስቱዲዮ ከኔ ጋር ነው። ምን ከጀ ደሱ እስቲ ስለምሽቱ ዝግጅት ባጭሩ።
ሰለሞን በዛሬ የሙዚቃ ቃና ፕሮግራም ቆየት ያሉ ዜማዎችን ነው ይዤ ቀረብኩት። በዚህ አጋጣሚ እስቲ አንተም ከዚህ ከስቱዲዮ ሳትወጣ እርግጠኛ ነኝ በርካታ ዜማዎችን እንደምትወድ እንደውም አንዳንድ ጊዜ ስታንጎራጉር ሰማለሁ እና ከድሮ ዜማዎች መካከል እስቲ አንተ እንደው አደንቃቸዋለሁ በምትለው ዜማዎች ለአድማጮች መርጠህ በሱ ዜማ የዛሬው ነው የሙዚቃ ቃና ጀምር በጣም ደስ ይለኛል እና ሰልዬ እስቲ ባንተ ምርጫን ጨምረው የዛሬው የሙዚቃ ቃና ፕሮግራም
ጥሩ ነው ከድሜ ጋራ ከሆነ በጣም ብዙ ማደንቃቸው ሙዚቃዎች አሉ ወዳቸው ግን እስቲ ለዛሬ የደነስኩበትን ሙዚቃ ልምረጥ Saturday Night Fever በBee Gees ይሄ የኔ ምርጫ ነው ካለ ለኔም ለአድማጭም ብትጋብዝልኝ
አመሰግናለሁ ሰለሞን ለምርጫህ በነገራችን ላይ ድምጻዬ ብቻ አይደለም የተዋጣልህም ደናሽ መሆንህን አይቻለሁ በጣም አመሰግናለሁ የተከበራችሁ የሙዚቃ ቃና አድማጮች ለዛሬ ቀደም ብዬ እንዳልኩት ለስለስ ያሉና ግሩም የሆኑ ዜማዎችን ነው ይዤላችሁ የቀረብኩት መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁ I am alive የተሰኘውን የሰሊን ዲዮንን ዜማ አስከትላለሁ
I get wings to fly. Oh, I'm alive.
ቆየት ካሉ ከሰሊን ዲዮን ዜማዎች መካከል እጅግ የተወደደላትን ዜማ I am alive የተሰኘውን ዜማዋን ነበር ያደመጥነው። በመቀጠል ደግሞ When a man loves a woman ይለናል Michael Bolton. When a man loves a woman የተሰኘውን የማይክል ቦልተንን ዜማ ነበር ያደመጥነው። በመቀጠል ደግሞ Woman's World ትላናለች ተደናቂዋ ሼር። Woman's Worth ያለች ተጫወተችልን ሸር ስትሆን Love Letter የተሰኘውን የአርኪያሊን ዜማ ነው ደግሞ በመቀጠል የምናደምጣው
Yeah. La 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 la. Did you get my call? Did you read my love letter? Did it touch your heart? Did you get my call? Did you read my love letter? Yeah. Did it touch your heart?
Yeah, yeah, baby.
When you read my love letter.
When you read my love letter. Weekends and birthdays. Yeah. Celebration holidays. Yeah.
Love making history. A toast to our victory.
Sweet dreams, butterfly. Holding hands side by side.
Best friends, family. Tonight's me. Did you get my card?
Did you get my card, girl?
Did you read my love letter?
Did you read my love letter?
Did it touch your heart?
Did it touch your heart?
When you read my love. Sailboats with the ones you love the most.
Yeah.
Long time no see.
Yeah.
Back together, you and me.
Oh, yeah.
Write me back when you receive this year. Did you get my heart?
Yes, of course, the debate is the love letter. It's a new የተወዳጁን ድምጻዊ የአርኬሊን ዜማ ነበር ያደመጥነው። በመቀጠል ደግሞ ወደ ሀገረሰብ ዜማ አለውሰዳችሁና የኬሊ ፒክለርን ሬድ ሃይ ሂል የተሰኘውን ዜማውን እናደምጣለን። ሬድ ሃይ ሂል የተሰኘውን የኬሊ ፒክለርን የሀገረሰብ ዜማ ነበር ያደመጥነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይለዩን ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን horn@voanews.com ወይንም kanades@voanews.com ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ነው። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሪክ ሰርቪስ ዋሽንግተን ዲሲ 20237 USA ብላችሁ ብጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። የተከበራችሁ የሙዚቃ ቀን አድማጮች፣ እዚህ ላይ ወደ የአሜሪካን የቢልቦርድ ሰንጠረዥ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ ደረጃ የያዙትን ብንመለከት ግሬትፉል የተሰኘው የዲጄ ካሊድ አልበም 149,000 ቅጂን በመሸጥ የአንደኝነትን ደረጃ ሲይዝ፣ ኢቮልቭ የተሰኘው የኢማጂን ድራገን አልበም 147,000 ቅጂን በመሸጥ የሁለተኝነትን ደረጃ የያዘ ሲሆን፣ ዳም የተሰኘው የኬንድሪክ ላመር አልበም ደግሞ 59,000 ቅጂን በመሸጥ የሶስተኝነትን ደረጃ ይዟል። አሁንም እዚሁ አሜሪካ ቢልቦርድ ሰንጠረዥ ላይ ቆይተን ከመቶቹ ምርጥ ነጠላ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ የያዙትን ስንመለከትና የሶስተኝነትን ደረጃ ከያዘው ዜማ ስንጀምር for the taking. I heard he got these up going crazy. Yeah, I treat you like a lady, lady. Till you burned out cremation. Make it ዋይልድ ቶት የተሰኘውን ዲጄ ካሊድ ከሪሃና ጋር በመሆን የሚጫወተውን ዜማ እናገኛለን። የሶስተኝነትን ደረጃ ይዘው ማለት ነው። በዚህ ሳምንት የሁለተኝነትን ደረጃ ያዘውም አሁንም እንደገና የዲጄ ካሊድ ዜማ ነው። ከጀስትን ቢቨር ጋር ነው የተጫወተው። የዜማው ርዕስ አይ አም ዘ ዋን የተሰኘ ነው።
She don't got no label. She say she want bottles. She ain't got no table. She don't got no bed frame. She don't got no tables. We just watching Netflix. She ain't got no cable. Okay, though.
በዚህ ሳምንት ደግሞ የአንደኝነትን ደረጃ የያዘው ዜማ
Despacito quiero respirar tu cuello despacito deja que te diga cosas al oído para que te acuerdes
Despacito የተሰኘው ሉዊስ ፎንሲ እና ዳዲ ያኪ በጋራ የሚጫወቱት ዜማ ነው። በዚህ ሳምንት የአንደኝነትን ደረጃ የያዘው። የተከበራችሁ ሙዚቃ ቀን አድማጮች እስካሁን ድረስ አብራችሁ ስለቆያችሁ እያመሰገንኩኝ ለዛሬ መሰናበታችሁ በዚሁ በሳምንቱ ምርጥ አንደኛ ዜማ ይሆናል። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በኔ በኩል ቻው።
Come and move that in my direction. Thankful for that, such a blessing, yeah. Turn every situation into heaven, yeah. Oh, you are my sunrise on the darkest day. Got me feeling some kind of way. Make me wanna savor every moment. Slowly, slowly. You fit me, tailor made love, how you put it on. Got the only key, know how to turn it on. The way you never lie, my ear, the only words I wanna hear. Baby, take it slow so we can last long.
Tú eres el imán y yo soy el metal. Me voy acercando y voy armando el plan. Solo con pensarlo se acelera el pulso.
Oh yeah. Ya me está gustando más de lo normal. Todos mis sentidos van pidiendo más. Esto hay que tomarlo sin ningún apuro. Despacito, quiero respirar tu cuello despacito. Deja que te diga cosas al oído, para que te acuerdes si no estás conmigo. Despacito, quiero desnudarte a besos despacito. Firmo las paredes de tu laberinto y hacer de tu cuerpo todo un manuscrito. Pasito a pasito, suave suavecito, nos vamos pegando poquito a poquito. Y es que esta belleza es un rompecabezas, pero pa' montarlo aquí tengo la pieza, oye. Oh yeah. Despacito, quiero respirar tu cuello despacito. Deja que te diga cosas al oído, para que te acuerdes si no estás conmigo. Despacito, quiero desnudarte a besos despacito. Firmo en las paredes de tu laberinto. Cerrar en tu cuerpo todo un manuscrito.
Quiero ver bailar tu pelo, quiero ser tu ritmo. Que le enseñes a mi boca tus lugares favoritos. Déjame sobrepasar tus zonas de peligro hasta provocar tus gritos. Y que olvides tu apellido.
Despacito, this is how we do it down in Puerto Rico. I just wanna hear you screaming, ay bendito. I can go forever cuando esté contigo. Pasito a pasito, suave suavecito, nos vamos pegando poquito a poquito.
Que le enseñes a mi boca tus lugares favoritos.
Pasito a pasito, suave suavecito, nos vamos pegando poquito a poquito.
Hasta provocar tus gritos. Y que olvides tu apellido.
Despacito.
አድማጮች የማጠቃለያ ዜና ላሰማና እንሰናበታለን። የዓለም ባለ ትላልቅ ምጣኔ ሀብቶቹ ሀገሮች ቡድን G20 የመሪዎች ጉባኤ በዛሬው ዕለት ተጠናቋል። ቁጣን የተቀላቀለ የተቃውሞ ሰልፍና የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የወቅቱን ዋና ትኩረት ስበው ቆይተዋል። በዛሬው ዕለትም በጉባኤው ባስተናገደችው በሃምቡርግ ጀርመን የተቃውሞ ሰልፍ ተካሂዷል። እንደሚቀጥልም ነው የተሰማው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በኔቶ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩትን ከርት ቮልከርን የዩክሬን ድርድር ልዩ ተወካይ እንዲሆኑ ሾመዋቸዋል። ቲለርሰን ነገ ወደ ዩክሬን ዋና ከተማ ወደ ኪየቭ ይጓዛሉ። ሀገራቸው በምስራቅ ዩክሬን ያለውን ግጭት ለማስቆምና ሀገሪቱ እያካሄደ ባለችው የለውጥ እንቅስቃሴ ዩናይትድ ስቴትስ መርዳት ስለምትችልበት መንገድ ከዩክሬን ፕሬዚደንት ፔትሮ ፖሮቼንኮ ጋር ይነጋገራሉ ተብሏል። የዩናይትድ ስቴትስ ቦምብ ጣዮች ከደቡብ ኮሪያ ኃይሎች ጋር ሆነው ሰሜን ኮሪያ ድንበር አካባቢ ያልተለመደ የሆነ የተኩስ ልምምድ ማካሄዳቸው ተገልጿል። የደቡብ ኮሪያ የጦር ኃይል ነው ይህንን ያስታወቀው። የተኩስ ልምምዱ ዓላማ ሰሜን ኮሪያ በተከታታይ ስታደርግ ለቆየችው የተወንጫፊ ሚሳኤል ተኩስ ጠንካራ ምላሽ ለመስጠት እንደሆነ የደቡብ ኮሪያ የጦር ኃይል አስታውቋል። የኢራቅ የጸጥታ ኃይሎች ሞሱል ላይ በሰዓታት ውስጥ ድል እናደርጋለን ብለው እንደሚጠብቁ አስታውቀዋል። የኢራቅ ኃይሎች ሞሱልን ለመያዝ የህብረቱን የአየር ጥቃትና የምድር ጦር ድጋፍ ይዘው እየተዋጉ ናቸው። ጥንታዊቱ ከተማ በአብዛኛው ለወራት በዘለቀው ውጊያ ወድማለች። የ850 ዓመት ዕድሜ ያለው ታላቁ አልኑሪ መስጊድና 45 ሜትር ዝማኔ ያለው ሰገነት በቅርቡ ጂሃዳውያን እንዳወደሙት የሚዘነጋ አይደለም። የተባበሩት መንግስታት ድርጅት የሞሱልን መሰረታዊ ልማት እንደገና ለመገንባት ከ1 ቢሊዮን ዶላር በላይ እንደሚጠይቅ አስታውቋል። ዜናው አበቃ።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራው ንጉሡ ታምሬ ነው። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.